አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 8 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ሲናውደስ ያገመግም ታራዝሞችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሲንገላን ሲያከስ ደም ዳቦ ለተራበው እያለ ነጎደ ባመጽ ውስጥ የጠረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሪ ሄዶ ይደዋይ ለተከታዩ ወንዴን አዳይ እንደ ጻርን ተቀበል ያሽት ጻ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ተላሚ ወጣውረዱን ገምጋሚ ትምህርት አክሳሚ ታጋይ ቆጥቋጭ ታጋል ፈጥኖ ደራሽ ጭቁን ሰሚ አዎ ደም ተራዝቦችን የሚሰነቁት ታጋዮችን የሚያንጽ ባንዳንጃውን መድረቦርቋሪን የሚያጋልጥ ሹምባቶችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦችን የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ላርነቱ አብሮ የሚያድም ደም የዛ የጨቆን የታረደ በሽትን ፈል ደም የዛ የጨቅላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስል ደም ቢሉ የውሻ ደም እንዳይመስል ቀን ይዞልህ ያረከስከው ከሽንት ደም ደም የላባደሩ ጥሪ ደወል በተረጨ ቁጥርም ይጋጋል ደም ያርሶ አደሩ ቋሚ ልሳን ላርነቱም ይገነገል ደም ቢሉ ያባትናት ስንጥቅ ጥቅዋይም ደረጅ ደም የወጣቱ የውጋበለው ድም ባንዲራ ለዋሽ ሞራልም ያለ መንደራችን በደም ትገረዳው ጫፍባ ታየች ደምቃ የፋሽስት ማረክ ደምቃ የደም ጎርፍ በየአስፋልቱ በየቦዩ ተንቆርቆሮ ያው ሜሎጋይ ጉድሮ አዋፍተንታች በታጋይ መታረፍኩት ወንዞች አደሙ በታጋይ ሬሳ ስለገሙ ፍረጅን ምድሪቷ በታጋይ ደምቷ ሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ተንደቅቷ በታጋይ ደም የቀለም ሽቷ ፍረጅ ማሽት መዶሻይ የድልቆ ቀና ጃርማይ ፍረጅን ከይቆቆመሬ የጠለማ ብሶ ብርሃን አዳይ ፋሽዝም ግሞ ተነፈሰ መግሩም በደም አለበሰ የታጋይ ደም ሰነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጣ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሉ ኑ አሉ በታጋይ ልጃቸው ይኮሩ ከአባ ጋር አበሩ ከኢሃሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መድበር በርበር የኢሃባን የድል ሰንደቅ በታጋይ ደም አድምቅ ደም ደም አስፋልት ላይ ተንጀር ጎማ ያድር አሸዋ መጥቶትም አይቀር ለመደቡን አንድነቱም ይከራከር ድንበር አካ ላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ታዳጊ ህፃናት ኢህአፓ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደራጅቶ ነበር። ይህን አሰራር በወቅቱ በዓለም ዙሪያ የነበሩ ኮሚኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። ምናልባትም ኢህአፓ ልምዱን ከነሱ ላይ ሳይኮርጅ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሚኒስት ፓርቲ የህፃናት ገድል ነበር። ልጆቹ የጠላት ጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች ሀገሮችም ወረቀት መበተንና ملكت ملالك يهلوم عقروش تاداقي سانات واننيا درشانو ينيام درجت كالتافا يتبالوتن تاداقي سانات بيبو الدراجتوال يريجوشو تسافو بواننينت ملكت مادرسنا يمنقد أمبول مسبر نبر يبك السنة قارندين نو بواننينت لمندن نو أمبول يميساوروت يمنقد مبرات يميسبرو بولت مثليات نبر عبيو الطباكيوش منقل يميل وطافوشن لمليات اندايشلو وين دقمو ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል የግለሰብ ቤቶች አጥር ላይ ያሉትንም ጭምር ልጆቹ በዚያም ፖል ሰበራ የተካኑ ነበሩ የራሳቸው ቤት የውጭ መብራት እንኳን ሳይቀር በላስቲክ ባላ ይሰብሩ ነበር ጉደኛ ዘመን ወይዚያር ሌላስ ምን ይሰሩ ነበር ሌላው የታዳጊ ልጆች ተደቆ ملكت ملالاك نو هبالات راسا اتشو مادرس يمماي چلوتن مرجع ملكت بلجوش بكل انتي ترسيا درقالو بيتج عماريم ببوهي بانكو تاتاشنا اندتم كتبالو بعلات شفران نازفنو چسات تفالو مبتنا نسانتن يميا كانت كنو قتموشن ماوردم واناو سرا اتشو نبار وندوچو بوهي سيشفرو قدموشون بيتمتشاكشو كوني تايكا يروتال سيتوش جزاناتم بعد دي سامت بانكو تاتاش بيجيبيتو سيزورو بيتمتاساي كوني تا قدموشون كايرو نبار يمي شفروز اندز جاينت قدم هسانات بقللاش زمرو نبار يالكينو من قزت زمي لال كبالي اسمني لال هونات يمي مثل نقارك كونو مثل نقرين እነታይ መስልም ግን አውለት ነው እንዲያውም አንዳንድ ሰፈር የሃፋንስም የሚጠቅሱ ነበሩ ህፃናት ለንቁጣጣሽ የሚሰጡት ያበባ ስዕልም ላይ የሃፋርማ በሚስጥር ይሰራ ነበር አብስትራክት እንደሚባለው ማለት ነው ተኩር ብለካላየው አርማውን አትለየው አጋነን ትባትለኝ በርካታ ህፃን በለው ወጣ ወይሃፓ ነው አለ በለዚያ ደጋፊ ነው ቀሪው እኛ መሃል ሰፋሪ የምንለው ነው ያ ደግሞ ሊሆን ግድ ነው ሁሉም ሰው ዶክተር ወይም አውሮፕላን አብራሪ እንደማይሆን ሁሉም ወጣት ፖለቲከኛ አይሆንም እሱማ ልክ ነህ ትልቁ ነገር ደርግን የሚደግፈው ወጣት አለመብዛቱ ነው ያኔ ትልቁ ነውር ድርግንና አጋር ድርጅቶችን መደገፍ ነበር ይሄ ደግሞ እውነት ነው ይልቅ እንደ ምሳሌ የራሴን ወንድም ታሪክ ልንገርህ ቴዲ ታናሽ ወንድሜ ነው በእነዚያ ቀውጢ ዓመታት 11 12 ዓመት ዕድሜ አካባቢ ነበር ገና ትንሽ ሆኖ የነበረው አንደ በተረቱነትና ከሰው ጋር የመግባባት ችሎታው የሚገርም ነበር በጣም ፈጣን አእምሮ የነበረውና የስነ ጽሑፍ ተሰጥኦ ይበል የሚያስደይ ነበር ያን ችሎታ ይዞ ሳይገፋበት ቀረ ከሁለተኛው የ1969 ዓመተ ምህረት አሰሳ በኋላና ከግንቦቱ የ1969 ዓመተ ምህረት የሜይዴይ ሰላማዊ ሰልፍ እልቂት በኋላ በነበረው የጸጥታ ስጋት የተነሳ ቴዲን መልክ በመላክና እቃዎችን በማጓጓዝ እንዲረዳኝ አድርጌው ነበር ቴዲ ሶስቴ ወይም አራት ጊዜ ከፍተኛ እርዳታ አድርጎልኛል ይህን ያደረገልኝ ጠይቄው ብቻ ሳይሆን በራሱም ተናሳሽነት ነበር በአብዛኛው ቅዳሜና እሁድ ትምህርት ቤት በማይሄድበት ጊዜ ነው የሚረዳኝ ሁለት የማስታውሳቸውን ወለታዎችን ብቻ ልንገርህ የወንድሜ የቴዲ እርዳታ በተለይ አንድ ቀን ከውጉድ አውጥቶኛል የዚያን ዕለት የድርጅቱን የውስጥ ጋዜጦችና ሌሎች ዶክመንቶች ካዛንቺስ ዳለ መዋቅር ማቀበል ነበረብኝ ወረቀቶቹ በርካታ ስለነበሩ እንደ ተደመደው ከኋላና ከፊት ቀበቶ የስር መወሸቅ አልቻልኩም። በዚህ ጊዜ እንደማደርገው በፌስታል ከትቼ ከቤት ወጣሁ። ለምን እንደሆነ ሳላውቀው ቀፈፈኝና ከመንገድ ተመለስኩ። ወንድሜ ትምህርት ቤት ለመሄድ እየተዘጋጀ ነበር። ድንገት ያዘልኝ አልኩት። የደብተር ፖስታው ከቶ ተያይዘን ወጣን። የሚሄደው ካዛንቺስ ስለነበር ከቤታችን ተነስተን ከባምቢስ ጀርባ አጼ ቴዎድሮስ ትምህርት ቤት ተሻግረን ይውራይልን አቅጣጫ ያዝ። እሱም የሚማረው እዚያው አጼ ቴዎድሮስ ስለነበር ትምህርት ቤቱ በራፍ ላይ ልቀበለው አስቤ ነበር። እዚያ ስንደርስ የትምህርት ቤት መግቢያ ሰዓት አልደረሰም። ስለዚህ ካዛንቺስ መታጠፊያ ድረስ እንዲያደርስልኝ በማሰብ እኔ ከፊት እሱ ረቅ ብሎ ከኋላ እየተከተለኝ ካዛንቺስ መታጠፊያ ላይ ወረቀቶቹን ልቀበለው ቆም አልኩ። በዚያው ቅጽበት በርካታ የቀበሌ አብዮት ጥበቃዎች፣ ሲቪል የለበሱ የጸጥታ ሰራተኞችና ወታደሮች አካባቢውን መውረራቸውን አየሁ። ወታደሮቹ መታጠፊያ መንገዶችን በሙሉ በመዝጋት ሲጠብቁ፣ ሲቪሎቹና የተወሰኑ አብዮት ጥበቃዎች ደግሞ መንገደኛውን እየፈተሹ ነበር። ሰዓቱ የሥራና የትምህርት ቤት መግቢያ ስለነበር መንገዱ በሰው ተሞልቷል። ፍተሻው ያተኮረው በእኔ ዕድሜ አካባቢ በነበሩ ወጣት ወንዶች ላይ ሲሆን ዕድሜያቸው ገፋ ያሉትን ሕፃናትንና ሴቶችን ሳይፈትሹ ያሳልፉ ነበር። በዚህ ድንገተኛ ከበባ ደንግጬ ወደ ቴዲ ዞር ስል አጣሁት። አይኔን ወዲህ ወዲያ ሳማትር መንገዱን ተሻግሮ ወደ መጣንበት አቅጣጫ ከተማሪዎች ጋር ተቀላቅሎ ሲመለስ አየሁት። ማመን አቃተኝ። በምን ፍጥነት አስፋልቱን ተሻግሮ አቅጣጫውን እንደቀየረ እየተገረም እፎሪ አልኩ። ተራዬ ደርሶ ፍተሻውን ጨርሼ አንድም ጊዜ ሳልገላመጥ በቀጥታ ወደ ቀጠሮዬ ቦታ ወደ ካዛንቺስ አቅጣጫ አመራው። ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል እያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ከቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለግኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያድርገሽ እህቴ። ፍተሻው ለምን ነበር? የእሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለእኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳያመነታም ወረቀቱን እንደያዘ አውራ ጎዳናውን ተሻገረ። ከዚያም ከውራይል አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ሥራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳ በሚል ስሜት አይናዬን ያየኝ ነበር። ቅዳሜና እሁድ ፈገግ እያለ ሥራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልትጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠው ንቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። እቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይሄ እኮ ያስነካል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው እውቀት አላቸው። አንዱ መንገድ ላይ ቢያየኝ መጠራጠሩ አይቀርም፣ አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማድቤት ጣሪያ ላይ እንዳልባሌ ቆጥረጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባዣ ነው አልገባኝም። እኛው ራሳችን ነን የምንሰራው። ኤ4 ሳይዝ ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ አራት ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው በአንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኩርንችት ሚስማር እንመታዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶና ቀጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚትና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አድርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜው ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለኢሃባ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ህፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር፣ ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበር አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን ሰራ እንደነበር መሳሪያ ይኖረኝ አይኖረኝ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ቼክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አልቅም። ኢህአዴግ አዲስ አበባ ከገባ በኋላ ያንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው ጭራሽ ሊመለምለኝ ዳርቶት ነበር። ደፋር ልጅ ለእናቷ መጽሐፍ ተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ። ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ ባለውለታዬ ነፍስን በገነት። ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረር ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩር ያየሁት በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ትቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣትን ግጥም ነበር። አንብባት አለኝ። ግጥሙን ደጋግሜ ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህጸት ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብዕና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን ማታ የሚክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ ስለሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳን አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው፣ የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምቶታል። ውሻው ኢህአፓ ሆነ እንዴ እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ሻውት ግርግዳና ጣራ ላይ ድርብ ተፈራቸው የሚስጥር ቦታዎችን የምከተባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙም። ያን ረቀታው ተበተነብኝ ያልታወቀ በራሪ አካል ይፎ ይሆን እንዴ እስክልረስ ግራ ገባኝ። ገሊኑ እንዳልን ገሊና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳን ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራው። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባው። ደህና መሸችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጭ አበዛ። ሳየው አንገቱን ያቀረቅራል። ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ የዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል። ማለቂያ የሌላቸው ወረቀቶች፣ በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበር አሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው፣ ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ልጅ ስለሆነ ከየት እንዳገኘው መናገሩ አይቀርም። ከዚያ እኔ እያዛለሁ፣ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብድ ሆንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ የአዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማሳተፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፍረት ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ሕፃናት ኃይለኞች ነበሩ። ተውትራቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ ያሻቸው መንገድ ላይ በቾክና በከሰል ይሃፋ እያሉ ሲሸከችኩ ነበር የሚውሉት። ያሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ የእኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሰደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ሕፃናት የሰሩትን ስራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ። ከሳምንት በኋላ ስንገናኝ ኢሃፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አፈሳዎችና ለ1969 ዓመተ ምህረት የሚዲያ ሰላማዊ ሰልፎች ተየቁት ሁሉንም ክስተቶች የያዘን ማጥ ነበር ያላቸው የጀመረው በመጀመሪያው አፈሳ ላይ ነበር እኔ እስከታሰርኩበት ጊዜ ድረስ ሶስት ጊዜ አፈሳ የተካሄደ ይመስለኛል ሁለቱ ትላልቅ አፈሳዎች ነበሩ የአፈሳውን አጠቃላይ ገጽታ ልነግርህ አልችልም ትዝ የሚለኝ በእኛ አካባቢ የተካሄደውን ነው የመጀመሪያው አፈሳ በ1969 በመጋቢት ወር ውስጥ ነበር አፈሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማ ነው አንደኛው ከበላይ አካል ሲሆን ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ ሁሉም በየፊናው ዝግጅቱን አጧጧፈ ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ በተለይም መሳሪያዎች ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ የአሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበር አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የእኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠርን ከታች ያሉት በየሰላሳ ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር እንደተረጠርነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር ሁለተኛው አንድ ደጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከሚያገኘው ድርጅታችን እንዲወስደው ፈልጓል ሁለቱም ጉዳዮች በዚያው ምሽት መፍትሄ ማግኘት ነበረባቸው መጠለያ መፈለግ የኔ ሥራ ነበር ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጠለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጥ ውጭ መፍትሄ አልነበረውም ሽጉጡን ለማስቀመጥም ኃላፊነቱ ለእኔ ተሰጠ ከሌሎች የተሻለ የማስቀምጥበት ቦታ ኖሮኝ አልነበረም ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨ ነው የቀጠሮዬ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ ለእኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድኩ ቆሻሻ ሲጥሉ ከአጥር ውጭ ደፉ ላይ አገኘኋቸው መጀመሪያ በሚቀጥለው ቀን አፈሳ ሊኖር እንደሚችል መስማቴን ነገርኳቸው ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቹ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከ ዛሬ ድረስ አረሳውም ስለ አፈሳው ብዙም አልተጨነቁም ቀድመው የሰሙም ነው የሚመስሉት ምን ችግር አለ ታዲያ የታለች ከሩቅ አቁመሃት ነው ጥራት የታለች እያሉ አስታደፉኝ ሰውን ለመርዳት ያውን በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው እኔን የተቸገረ አታስጠልልም ያለህ ማን ነው ከዚህ በፊት እንዲህ ብዬ አውቃለሁ ክፉ ሰው ነህ እውነት ክፉ ሰው ነህ ደግሞ ምን ማስፈቀድ ያስፈልግሃል ቤተ እግዚአብሔር አይደለም እንዴ በል ቶሎ ብለህ ይዘሃት ና እሺም እምቢ ብሳልላቸው ጥያቸው ከነፍኩ በስሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንቲ ሽጉጥ አይደል እንዴ ተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። እነተም በጄ ስዳበሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል ከላይና ከታች ደግሞ ሙዝና ዳቦ ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተደመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሳ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አፍ ያስኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬ ቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ እንዲህ አይነት እንግዳ የት ተገኝቶ ነው ብለው ትንሽ አሳቁን። ቁጭ ብዬ ብጫወት ደስ ይለኝ ነበር። ሆኖም እንዲህ አልኩ፣ በስላሴ ቢሉ በእኔ ሞት ቢሉኝ ክችች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራ ስጋት አልፋ ጭንቀት ላይ እንደምትሆን አውቃለሁ። ለነገሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴት አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬ ውጭ ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ረፈታርጌ ወደ ሱቅ አከባቢ በቃልኩ። የሰፈር ጓደኞቼ የኛ ባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደኛ አከባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የኛን ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለትና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንድረስ ቀን ነበር ያየው። በዚያ ሰፋ ትልቁ መርዶ የፓርቲያችን የፖሊስ ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። በሁለተኛው ቀንም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የአፋ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በደርግ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኙ ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያውቋቸው የመኢሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገለዋል። ለክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባችኋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢህአፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት ርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመር። በአነስተኛ መዋቅር ብዙም ባይሆን ልጆች ታስረዋል ጥቂት ሞተዋል የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ ህይወት እንደቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመን ለሌላ መስዋዕትነት ጉዟችንን ቀጠል
ገዳቢ ያጣውዱ አ ገዳቢ ያጣውዱ ወጋደና አንዋጋም በላን አካሉ የህፃናዎች ነፍሳታን ተባሉ በትንትንትን አርጎ ያተራመሰ ሲዳማን በጉርጂ ጉርጅም በሲዳማ ቆሞ ያሳረሰ ጠራርጎ ሰደደም ይያላበሰ ገዳቢ ያጣው ግፍ እንዳባ የሚፈስ አምራቹ ወያኔ ባለቤቱ መልስ ነግብ እኮ ነግበኔ ባያቱ ሁሉም በሩን ዘግቶ ሁሉም አንገድ ደፍቶ ማዲሱ ህላዌ እንዳሻው ተዘርቶ ብራዚልና አንድ ቻይና ዋሽቶ ይበትናሉ ወገን ያሳድዳሉ ወገን ደምባ ገዳቢ አጣው ግፍ እንዳባ የሚፈስ አምራች ወያኔ ባለቤት ነው አባይ አሂሂ ወየ ጉድ ድንገት አላስበው ስምህን ጠራው አኔን አኔን ቦንዱ ይጥራኝ መቼም አላማው ይችን አንዴት ነው አንተ ሳጋጃለ ዘፋኝና ቀንቃኝ ሮጦም የሚዳኝ ለጌቶች ታዛሽ ለጌቶች አባሱም ኢማሙም ሞታችንን አባሽ መጅሊሱም የራስህ ስምህን አወዳሽ ደግሞም ቡድን አለ የተሟላ ባርቲስት ጀርባውን ለዳሰሱ በደንብ ጓደኞችም አሉ በሚኒስተር ማረ ደንደሳቸው አጥቶውዳቸው ጫፍ ያለ ከፊትም ቆሃላ ወርጫቸው በተፋት የተነሳ ግሉጡ አዛውንትን ለምሳ ያዋጡ ህፃናት ወረዳ ለራት ያስቀመጡ አባይ አባን ታጅሬ ባለሙሉ ካድሬ አቦ አቦ አፉ በለኝ ባፌ እንዳታስተኩት ገዳቢ ስላጣው ላውራበት ይልቅ ልናገር ምን አላህ ዋሊያ ምን አለው ዋልዶ ካሩን በተከር ምርጭ ወይራ ጎልዱ ጉንሳት ማመዱን ቆሾ ተቃዋሚን ወፍፈና አብዱን ምድሯም አቆጥቁጣ አንጃና ባንዳው ባባነኑ ቁጥር ከዚያም ከዚህ ፍቅር አንደር ምጃ በፊት ወዲያው ጥምር ጥፍር አይጭር አይፈጠፍጥ አይባጥጥ ከዛም ጠፍጠፍ ለጠፍ አየር ባየር ህብረት አየር ባየር ውደት ወይ አይዘልቅ ወይ አይጥልቅ ዮሐን አይቆም እንዲህ ስም እንሆን እንዲያ እንዲያ ስንሆን እንዲህ አቅም ጉልበት አንሶን መከራን ሳንቀርብ ይዞ ይነጠናል ገዳቢ አዘረኞች ቀርናት ተግማም ታመኛ ገር ፈርዶበት አማራው አሁንም አሰቦት አሁንም በደኑ አሶሳና ወተር ገዳቢ አጣው ግፍላ አባ የሚፈስ መነሻ ወያኔ ቀያሹ ነው መለስ ምሽት ከባሏ ፊት ልባሷን ተገልባ በሚዘገንን መልክ ሲፈጸሙ ሰባ ባልም ከምሽቱ ፊት ሁሉ ተቀዳዶ ስስብልቱም ከግንዱ በቃንጫ ተገምዶ እንኳን ስለተበዳይ ለሰሚ በሚከብድ ወገን በቁም ሆነው ስብናው ሲናይ ቤንቺ ባልማጂ አዋሪያ ዋልድባ እስላም ክርስቲያን ሆኖ ሰለባ እንበኝ ባያቱ የሚገድብ ወቆ ስብና ሸተተ አው ገዳቢ ያጣው ወጋሪና አንዋ ጋምቤላና ካሎ የጻናዎች ንፍሳን ከባሉ በትንትንትን አርጎ ያተራመተ ሲላማም በጉርጂ ጉርጂን በጅራማ ቆሞ ያሳረሰ ቀራርጎ ሰደደም ይያላበሰ ገዳቢ ያጣው ፈንዳባ የሚፈስ አምራች ወያኔ ባለቤቱ መለ ነግበኔ ባያቶ ሁሉም በሩን ዘግቶ ሁሉም መንገድ ደፍቶ ባዲሱ ይላው እንዳሻው ተዘርቶ ብራዚልና አንድ ቻይናው አሽቶ ይበትናል ወገን ያሳድዳል ወገን የደምን ባስክቶ ገዳቢ ያጣው ግፍ እንዳባ የሚፈስ አምራች ወያኔ ባለቤቱ
ለለ ፕሮግራማችን በዚሁ ይጠናቀቃል።
ሰላም ታይደ ናፍቆ ቴን ያፍረዳ እከዘ ታጭነ
Thank you.
እጣ